Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ ትምህርት ቤት እናመራለን። የአፋን ኦሮሞ ፊደል ቁቤ ቅደም ተከተል ተለውጧል መባሉ እውነት አይደለም ሲሉ አንድ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባለስልጣን ተናገሩ።
First, there's been no change to the alphabet. That's the most important fact that everyone needs to understand. The USAID Read Project is solely focused on teaching children to read in their native languages.
መጀመሪያ የፊደሉ ቅደም ተከተል አልተለወጠም።
በተከታዩ ዘገባ ስለ ሰዎች ፍልሰት ሳይሆን ስለ ገንዘብ ፍልሰት ክፍል 2 ዝግጅት ይዘናል። ከኢትዮጵያ በአማካኝ ከ1.2 እስከ 3.2 ከአፍሪካ ደግሞ 52 ቢሊዮን ዶላርስ በየአመቱ ይፈልሳል። እንዴት? ምን እየተደረገ ነው?
ፖሊሲ አውጪዎችም ሆነ አመራሮች ኢሊሲት ፋይናንሻል አውትፍሎ በተነሳበት ጊዜ ሁሉ የሚታያቸው ወርባ አይምሯቸው ቶሎ የሚመጣው ነገር ሙስናና ከሙስና ጋር ተያያዥነት ያላቸው እንቅስቃሴዎች ከኢኮኖሚው እያወጡ ያሉት የገንዘብ መጠን ነው።
በኢትዮጵያ አንዴ ሲቆረጥ አንዴ ሲቀጠል አሁን ደግሞ የተመለሰ ኢንተርኔት አገልግሎት ምን አይነት ተጽዕኖዎች ነበሩት አሉትስ?
ይሄ ለዜጎች ማቀው ነው ነኝ ጥሩ ሁን ይሄን ቢያነቡ ጥሩ ነው ይሄን ባያዩ መጥፎ ነው ይያለ ሶሻል ሚዲያን ኢንተርኔትን በጠላትነት ፈርጆ ዜጎችን ወክሎ የተቀመጠ አካል አይመስልም ይሄን ነኝ የማቀው የሚል አይነት አንድምታ ነው የሚሰጠኝ።
ከሶስት ጸሐፊዎች ጋር ዘላለም ክብረት፣ ዳንኤል ብርሃኔና ስዩም ተሾመ ጋር በጋቢና ተወያይተናል።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ምክር ቤት አባል ስቴቨን ስካሊስ አሌክሳንደሪያ ቨርጂኒያ ውስጥ ዛሬ ጠዋት ተተኩሶባቸው ቆሰሉ። 5 ተጨማሪ ሰዎችም የመቁሰል አደጋ ደርሶባቸዋል። የ57 ዓመቱ ስካሊስ አሁን በመልካም ሁኔታ በሆስፒታል እንደሚገኙ ታውቋል። የአሌክሳንደሪያ ፖሊስ እንዳለው ስካሊስና ሌሎች የሪፐብሊካን የምክር ቤት አባላት ለዓመታዊ የቤዝቦል ውድድር ልምምድ እያደረጉ በነበሩበት ወቅት ጄምስ ሆጄኪንስ የተባለ ግለሰብ በተኮሰው ጥይት አደጋው ደርሷል ተብሏል።
ፕሬዚዳንት ዶናልድ ትራምፕ የሀገሪቱን ሕግ ጥሰው በተለያዩ የንግድ ተቋሞቻቸው በኩል የውጭ ገንዘብ እየተቀበሉ ነው የሚል ክስ በዩናይትድ ስቴትስ ምክር ቤት ዴሞክራቲክ አባላት በኩል ተመስርቶባቸዋል። ከ190 በላይ የሚሆኑ የሕግ መምሪያና መወሰኛ ምክር ቤት ዴሞክራት አባላት ጥቅስ ማንኛውም የመንግስት ባለስልጣን ከምክር ቤት ፈቃድ ሳያገኝ ከማንኛውም የውጭ ሀገር ስጦታና ገንዘብ መቀበል የሚያግደውን ህግ ፕሬዚዳንት ትራምፕ እየጣሱ ነው በሚል ዛሬ ክስ መስርተዋል። ትራምፕ ለፕሬዚዳንትነት ከመወዳደራቸው በፊት በቤቶች መሸጥና መግዛት ንግድ የተሰማሩ ስለነበሩ በርካታ በስማቸው የሚጠሩ ሆቴሎችና ሌሎች ንብረቶቻቸውን በዓለም ዙሪያ እንዳሏቸው ይታወቃል። የንግድ ተቋሞቻቸውን የቀን ተቀን ስራ ለሁለት ልጆቻቸው ለትንሹ ዶናልድና ኤሪክ አዛውረዋል።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ተዋጊ ጀቶች ቶራ ቦራ የተባለውን የአፍጋኒስታን ክልል በከፊል ተቆጣጥረዋል። አካባቢውን የተቆጣጠሩት ከታሊባንና መንግስት ደጋፊ ሚሊሻዎች ጋር ለቀናት ያህል ከተዋጉ በኋላ ነው። ቶራ ቦራ በቀላሉ የማይደረስበት በተራራዎች የተከበበ አካባቢ ሲሆን ከፓኪስታን ጋር የሚዋሰን ውስብስብ የሆኑ ዋሻዎች እንደሚገኙበት ታውቋል። ቦታው ዝና ያተረፈው በአሜሪካ የተመራ ቡድን የአልቃይዳ መሪ የነበረውን ኦሳማ ቢንላደንን በገጠመበት ወቅት ነበር። ሆኖም ቢንላደን ወደ ፓኪስታን አመለጠ። የአሜሪካው ኃይል ቢንላደንን አጣብቂኝ ውስጥ አስገብቶት የነበረው እንደ አውሮፓውያን አቆጣጠር መስከረም 11 2001 ዓ.ም በዩናይትድ ስቴትስ ላይ የሽብር ጥቃት ከከፈተ በኋላ ነበር። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ
ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ስናልፍ የአፋን ኦሮሞ ፊደል ወይም ቁቤ ቅደም ተከተል ተለውጧል መባሉ እውነት አይደለም ሲሉ አንድ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባለሥልጣን ተናገሩ። በመላ ኢትዮጵያ የሚገኙ የማስተማሪያ ቋንቋዎች ፊደላት በነበራቸው ቅደም ተከተል እንዲቀጥሉ ድጋፋችንን እንሰጣለንም ብለዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
ሰሞኑን በተለያዩ መገናኛ ብዙሃን አማካይነት የአፋን ኦሮሞ ፊደላት ቁቤ ቅደም ተከተል እንደተቀየረና ቀደም ሲል አ ባ ጫ ዳ የነበረው ከላ ወይንም ከኤል እንዲጀምር መደረጉን የሚያመለክቱ ዘገባዎች መሰራጨታቸው ይነገራል። ከነዚህም አንዱ በቅርቡ በኦሮሚያ ቴሌቪዥን የቀረበ ዝግጅት ይተከሳል። በአንዳንዶቹ ዘንድ ይህ እርምጃ በኦሮሞ ባህል የተሰነዘረ ጥቃት ነው ተብሏል። በሌሎች ዘንድ ደግሞ ይህ ስሜትና አነጋገር የመነጨው ጉዳዩን በትክክል ካለመገንዘብ ወይንም እውነቱን ጨርሶ ካለማወቅ ሆኖ ይቆጠራል። የአፋን ኦሮሞን ብቻ ሳይሆን አማርኛን፣ ትግርኛን፣ ሶማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች የሕፃናትን የማንበብ ችሎታ ከፍ ለማድረግ ዓለም አቀፉ የልማት ተራድኦ ድርጅት USAID $90 million ያላነሰ ወጪ ማድረጉን መረጃዎች ያሳያሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንን ኒኮላስ ባርኔት የቁቤ ቅደም ተከተል ተለውጧል የሚባለው ጨርሶ ያልተደረገ ነው ይላሉ።
First, there's been no change to the alphabet. That's the most important fact that everyone needs to understand. The USAID Read Project is solely focused on teaching children to read in their native languages.
መጀመሪያ የፊደሉ ቅደም ተከተል አልተለወጠም። ይህ ሁሉም ሰው እንዲረዳው የሚያስፈልግ ትልቁም ነገር ነው። USAID Read ወይም አንብብ ተብሎ የሚታወቀው ፕሮጀክት አበክሮ የሚያተኩረው ሕፃናትን በአፍ መፍቻ ቋንቋቸው እንዲያነቡ ማስተማር ነው። እንደሚመስለኝ ለብዙዎች በዘርፉ የተለየ ትምህርት ለሌላቸው ሰዎች የፊደል መቁጠር ሂደት ከማንበብ ሂደት ጋር የተለያየ መሆኑን አይረዱም። ሕፃናት መጀመሪያ የሚማሩት ፊደላቸውን ነው። ያ ደግሞ በቃል በመያዝ ሂደት ነው። ABCD እያሉ በየትኛውም ቋንቋ ፊደል ይማራሉ። አባጫዳ በአፋን ኦሮሞ።
ኒክ ባርኔት አክለውም ይህ ሕፃናትን በአፍ መፍቻ ቋንቋቸው ንባብ እንዲማሩ ለማድረግ ያለመ መርሃ ግብር በሥራ ላይ ከዋለ 2 ዓመታት አልፈዋል። ስለሆነም አዲስ አይደለም። በሥራ ላይ የዋለው ደግሞ በሰባት ቋንቋዎች ነው። ይህንን የንባብ ማስተማሪያ ዘዴ በጥቅም ላይ እንዲያውሉ ደግሞ ከ160,000 በላይ መምህራን ሥልጠና ተሰጥቷቸዋል ይላሉ ባርኔት። ተማሪዎቹ የመማሪያ መጽሕፍትን ይዘዋል። ወላጆችም ይህንን ለ2 ዓመታት ሲያዩ የቆዩ መሆናቸው የተሸሸገ አይደለም። ስለሆነም ምንም ምስጢራዊ ሥራ አልተከናወንም። ሥራው ውጤት እንዳሳየም ኒክ ባርኔት ያወሳሉ። ይህ ድንገት እንዴት ትልቅ ጉዳይ እንደሆነም ምክንያቱን ለማወቅ ሙከራ እንደተደረገም ያስረዳሉ።
Well, as far as we can tell, there was a discussion on Oromia State Television, and perhaps it wasn't presented quite as clearly as it needed to be. I think part of the issue is that no one
እንግዲህ እኛ እንደምናውቀው በኦሮሚያ ቴሌቪዥን ጉዳዩን በተመለከተ ውይይት ነበር እና ምናልባት በሚገባው መጠን ተብራርቶ አልቀረበም። እንደሚመስለኝ በፊደሉ ላይ በቋንቋው ላይ ምንም አይነት ለውጥ ስላልተደረገ የሚያጨቃጭቅ ሆኖ አልታየንም። ይህ መሰረት ያለውና ሳይንሳዊ የሆነ የንባብ ማስተማሪያ ዘዴ ነው። ምንም ቢሆን ይህ ተለውጦና እንዳይሆን ተወክሎ በአንድ ቋንቋ ጥቃት መፈጸሚያነት ይወከላል ብሎ አላሰበም። እንደሚመስለኝ እንዳለመታደል ሆኖ መጀመሪያ መረጃው መሰራጨት ሲጀመር አንዳንድ ቁርጥራጭ ገጽታው ከአጠቃላይ ድባቡ ተነጥሎ ተወስዷል እና አንድ ሰው የአፋን ኦሮሞ የንባብ መማሪያ መጽሐፍን ሲያይ ይሄው ተመልከት የሚጀምረው በኤል ወይም በላ ነው ይላል። በአማርኛው ደግሞ በበ ይጀምራል። የአማርኛ ፊደል በበ ፊደል አይጀምርም። ያን ከድባቡ ያወጡና የፊደሉ መጀመሪያ ያደርጉታል። መጽሐፉ ግን የተለየና በጥንቃቄ ለንባብ መማሪያ እንዲዘጋጅ ከቋንቋ መዋቅርም ሆነ ከፊደሉ ጋር የሚያያይዘው ነገር የለም።
የኤምባሲው የመረጃ መኮንን ይህን ትርክ ወይንም የተፈጠረውን ሁኔታ ለመለወጥና መግባባት እንዲፈጠር ለማድረግ መወሰድ ያለባቸው እርምጃዎችንም ጠቁመዋል።
Well, we know that in Oromia, the education experts have already agreed to make sure that any future printing of the textbook will include a full listing of the alphabet in the correct order.
በኦሮሚያ የትምህርት ኤክስፐርቶች ወደፊት የሚታተሙት የዚህ መማሪያ መጽሐፍት በገጻቸው መጀመሪያ ላይ ቁቤው በትክክለኛው ቅደም ተከተል እንዲሰፍር ለማድረግ መስማማታቸውን እናውቃለን። ተጨማሪ ውዥንብር እንዳይፈጠር ሌሎች የክልሎች ኤክስፐርቶችም ተመሳሳይ እርምጃ እንዲወስዱ እንነግራቸዋለን። በጭራሽ እንዲሆን የማንፈልገው ነገር ይህ ትልቅ ሳይንሳዊ መሰረት ያለው ንባብ የማስተማሪያ ዘዴ ባለመግባባት ብቻ ሲሰናከል ማየትን ነው። የምንደግፈው ደግሞ በመላ ሀገሪቱ ፊደላትን ሕፃናት በትክክለኛ ቀደም ተከተላቸው እንዲማሩ ነው። ይህንን ስናደርግ በደስታ ነው።
USAID የተሰኘው የዩናይትድ ስቴትስ መንግስት የልማት ድርጅት በኢትዮጵያ ውስጥ በግብርና፣ በትምህርትና በጤና ዘርፎች በአያሌ መርሃ ግብሮች እንደሚሳተፍ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በየዓመቱ ከ52 ቢሊዮን ዶላርስ በላይ የሚገመት ገንዘብ ህገወጥ በሆነ መንገድ እንደሚወጣ የተባበሩት መንግስታት ድርጅት እንደዚሁም ደግሞ በዓለም ዙሪያ እነዚህን ሁኔታዎች የሚያጠኑ ተቋማት ያስረዳሉ። ከነዚህ መካከል ግሎባል ፋይናንሻል ኢንቴግሪቲ ነው። ጆሴፍ ስፓንጀርስ የዚህ ድርጅት ውስጥ የአፍሪካን የገንዘብ እንቅስቃሴ የሚያጠኑ ናቸው።
Ethiopia, we see illicit financial outflows over this period from 2005 to 2014 that range on average from 1.3 billion to 3.2 billion per year.
በኢትዮጵያ ከ2005 እስከ 2014 ባለው የአውሮፓውያን ዘመን ከ1.3 ቢሊዮን እስከ 3.2 ቢሊዮን ዶላርስ የሚደርስ ገንዘብ በአማካይ በየአመቱ መሸሹን እንረዳለን። ይህ ደግሞ ከ11 እስከ 29 ከመቶ የሚሆነውን የሀገሪቱን አጠቃላይ የንግድ ልውውጥ መጠን ያክላል። በጣም እጅግ ብዙ ገንዘብ መሸሹን በግልጽ እንረዳለን። ኤርትራን በተመለከተ ግን የንግድ መረጃ ስለሌለ መናገር አንችልም።
እንግዲህ አስቀድመን የሰማነው ጆሴፍ ስፓንጀርስ የግሎባል ፋይናንሻል ኢንቴግሪቲ የአፍሪካ የገንዘብ እንቅስቃሴን የሚያጠኑ ባለሙያ ናቸው። በአፍሪካና በአፍሪካ መንግስታት እንደዚሁም ደግሞ በኢትዮጵያ ተጨባጭ የሆኑ እየተሰሩ ያሉ ስራዎች ካሉ ምን እንደሆኑ ለመነጋገር የኢንቨስትመንት አማካሪ ከአዲስ አበባ ይዣለሁኝ። ጌታቸው ተክለማርያም ይባላል። ጌታቸው፣ ገንዘቡ የሚሸሽባቸውን ምንጮች በአግባቡ የመረዳት ሁኔታ አለ ወይ? ብዙ ሰው ገንዘብ ይሸሻል ሲባል በሙስና ወይ በወንጀል ድርጊቶች የሚወጣ አድርጎ የመመልከት ሁኔታ አለ። በእርግጥ ድርሻ ቢኖረውም ሌሎች ሰፊ የሆኑ ሁኔታው የሚከሰትባቸው መንገዶች ስላሉ
እውነት ነው። በአመራርም ረገድ በአፍሪካም ሆነ በኢትዮጵያ ውስጥ ከዛም ደግሞ በኤክስፐርቶችም እንደዚሁ በፖሊሲ የሚያወጡ ሰዎችም አካባቢ የምንመለከተው አንድ ችግር ኢሊሲት ፋይናንሻል አውትፍሎውን በተመለከተ ያለ የአመለካከት ችግር ነው። ኢሊሲት ፋይናንሻል አውትፍሎውን በዋነኝነት አሁን የግሎባል ፋይናንሻል ኢንቴግሪቲም ሌሎችም የታቦም ቤኪን ፎረም ከዛ ውጭም ይህንን ለማጥናት ሙከራ ያደረጉ እንደ ዩኤንዲፒ ያሉ ተቋማትን የሚያወጡትን ሪፖርቶች በምንመለከትበት ሰዓት በዋናነት ይሄ ህገወጥ የሆነ የገንዘብ ፍልሰት የሚከሰትባቸው በዋናነት ምንጮች ተብለው የሚጠቀሱት ከዓለም አቀፍ የንግድ ስርዓት ጋር የሚያያዙ ኤክስፖርትን ዝቅ አድርጎ ገቢን በማሳወቅ ኢምፖርትን ደግሞ ከፍ አድርጎ በማሳወቅ ጋር የተያያዙ ናቸው። በዋነኝነት ትልቁን አስተዋጽኦ የሚያደርገው ይሄ ነው። ከዛ ውጪ ቦርደሮች ወይም በሀገራት መካከል በሚደረግ የንግድ ልውውጥ ውስጥ የገንዘብ ልውውጡን በማሳነስ ወይም ደግሞ በማዛባት የሚደረጉ ሪፖርቲንጎች ናቸው በብዛት አስተዋጽኦን እያደረጉ ያሉ።
ስለዚህ ይሄንን መቆጣጠርና ይሄ ሀብት በሀገር ውስጥ እንዲቆይ ማድረግ እንዲያውም እንደ ኢትዮጵያ መንግስት ያሉ ሰፋፊ የሆኑ የመንግስት የገንዘብ አቅምን የሚጠይቁ ፕሮጀክቶች ባሉበት የውጭ ምንዛሬ በሚፈልጉ መንግስቶች በጣም ጠቀም ያለ ገንዘብ በሀገር ውስጥ እንዲቆይ የሚያደርግ ስለሆነ ለህዝብም ለሀገርም ጠቃሚ ይመስላል።
እውነት ነው፣ እውነት ነው። ግን ከመረዳት ይጀምራል። አሁን እንግዲህ በአመራር ረገድ በፖሊሲ አውጪዎችም ረገድ ይሄንን ነገር በመገንዘብ ረገድ ትልቅ ክፍተት አለ። በተለያዩ የውይይት መድረኮች በምንመለከትበት ሰዓት ሰው ወይንም ፖሊሲ አውጪዎችም ሆነ አመራሮች ኢሊሲት ፋይናንሻል አውትፍሎ በተነሳበት ጊዜ ሁሉ የሚታያቸው በአእምሯቸው ቶሎ የሚመጣው ነገር ሙስናና ከሙስና ጋር ተያያዥነት ያላቸው እንቅስቃሴዎች ከኢኮኖሚው እያወጡ ያሉት የገንዘብ መጠን ነው። በእርግጥ ትንሽ የሚባል ገንዘብ አይደለም በዚህ መልኩ እየወጣ ያለው ግን በዋነኝነት ከፍተኛውን አስተዋጽኦ ያደረጉ ያሉት ንግድን አዛብቶ በማስመዝገብ የሚወጣ የገንዘብ መጠን ነውና እንደ ኢትዮጵያ ላሉ የውጭ ምንዛሬ ችግር ለሚያዳክራቸው በጣም በከፍተኛነት የንግድ እንቅስቃሴያቸውንም ሆነ የኢኮኖሚ እንቅስቃሴያቸውን ለሚያውቅባቸው አገራቶች ይሄንን መቆጣጠር በጣም ጠቃሚ ነገር ነው ግን ከፖሊሲ አመለካከት የሚመነጭ ነገር ስለሆነ በፖሊሲ ረገድ ችግሩን ከመቀበል የሚጀምር እይታ ባለመኖሩ የተነሳ በፖሊሲም ረገድ ሲወሰድ የምታየው እርምጃ የለም። ከዛ ውጪ ደግሞ በተቋማዊ አደረጃጀትም በኩል ይሄንን ለመቀረፍ የሚያስችል ነገሮች ሲሰሩ አንመለከትም እና የአመለካከት ችግሩ የፈጠረው ከፍተኛ የሆነ ክፍተት አለ። ኤክስፐርቱ እንደተናገሩት እኮ በአመት ከ1.5 እስከ 3.2 ቢሊዮን ዶላር ማለት በዚህ አመት ኢትዮጵያ ከኤክስፖርት በአጠቃላይ ያገኘችው ገንዘብ ጋር የሚወዳደር ገንዘብ ማለት
በጣም ከፍተኛ ድርሻ ያለው ነው። እንግዲህ ይሄ ደግሞ
ከፍተኛ ድርሻ ያለው
ገንዘቡ ራሱ
ያለውና
አዎ እንዴት እንደሚሸሽም ለመነጋገር እንደው አንድ ምሳሌ ልስጥ ለማብራራት። አንድ ነጋዴ ወይም የንግድ ተቋም ገንዘብ ለማሸሽ ለምሳሌ 100 ዶላር የሚያወጣ የወጪ ንግድ ሸቀጥ ካለ በ40 ዶላር እንደተሸጠ በማድረግ የተቀረውን 60 ዶላር ከዓለም የገንዘብ ፍሰት መስመር ውጪ ግብርም ሳይከፈልባቸው የፋይናንስ ነጻነት ወዳለባቸው ሀገሮች በማዛወር ነው የሚሰራው። ሌላኛው ደግሞ የገቢ ዋጋን በመጨመር ተወራራጁ ገንዘብ በውጭ ምንዛሬ ከሀገር እንዲሸሽ ማድረግም አለበትና በስተመጨረሻ እንግዲህ ይሄንን ታዲያ ግንዛቤ ለመፍጠር ምን አይነት ስራ መሰራት አለበት የሚል ሙያዊ ትንተና ትሰጣለህ ጌታቸው?
በዋናነት የፖሊሲ አውጪዎች ይሄንን ችግር እንደ ችግር መቀበል አለባቸው ብዬ ነው ማስበው። ማንኛውም ፖሊሲ እንደ ፖሊሲ ሆኖ በወረቀት ላይ ከመቀመጥ ከዛም ደግሞ ተቋማዊ አደረጃጀት ወርዶ ወደ ተግባር እንዲዞር የፖሊሲ አውጪዎች አመለካከት ነው የሚወስነው። ከዛ ደግሞ በሀገራት መካከል ያለ የንግድ ልውውጥን የመረጃ ልውውጥ ከፍ ማለት አለበት። አሁን ባለበት ረገድ ሁሉም በየድንበሩ ያለውን የንግድ እንቅስቃሴ መዘግብ ካልሆነ መስተቀረ በሀገራት መካከል ያለ የንግድ መረጃ ልውውጥ በጣም አነስተኛ ነው። የኢትዮጵያን ኢኮኖሚ በምንመለከትበት ሰዓት ደግሞ ከዓለም አቀፍ ኢኮኖሚም ሆነ ከአፍሪካ ሀገራት ኢኮኖሚ ጋር ያለው ቅንጅት በጣም ዝቅ ያለ ነው። ስለዚህ በመረጃ ልውውጥ ረገድ ያለው ነገር ማደግ አለበት። ከዛ ውጪ ግን የቁጥጥርና የክትትል ተቋማት በአቅምም ረገድ ማደግ አለባቸው። በሰው ኃይል፣ በአሰራር፣ ህግ ማዕቀፍ አቅም ረገድ አሁን ካሉበት እጅግ በጣም ከፍ ማለት አለባቸው።
በጣም ነው የማመሰግነው ለሰጠህን ማብራሪያ ጌታቸው ተክለ ማርያም፣ በአዲስ አበባ የኢንቨስትመንት አማካሪ ነው።
አመሰግናለሁ። Thank you.
ኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መዘጋት መከፈት የማህበራዊና ፖለቲካዊ መስተጋብሮችን ያሰናከለና ያስተጓጎለ እንደሆነ ይሰማል። ይህን በተመለከተ ከሶስት ሰዎች ጋር ውይይት አካሂጄ ነበረ። ሶስቱም የኢንተርኔት አምደኞች ናቸው። ተወያዮቹ ዘላለም ክብረት ከኒውዮርክ ዩኒቨርሲቲ ሪሰርች ፌሎ፣ ዳንኤል ብርሃኔ ከሆርን አፌርስ እና ስዩም ተሾመ ከአምቦ ዩኒቨርሲቲ ወሊሶ ካምፓስ ናቸው። ዘላለም ክብረት ከሚያምራራበት ውይይቱ ይጀምራል።
እሺ፣ አመሰግናለሁ። እንዳልሽው በዚህ አመት በተለይ ባለፉት 12 ወራት ውስጥ 4 ጊዜ ነው የተዘጋው። የጉግል የፕሮዳክት ዳታ ትራፊክ እንደሚያመላክተው ከሆነ ሐምሌ 2008 ላይ ተዘግቶ ነበር። ኦገስት 2008 ላይ በድጋሚ ተዘግቶ ነበር። ስቴት ኦፍ ኢመርጀንሲ በታወጀ ሰዓትም ተዘግቶ ነበር ጥቅምት ላይ 2009። አሁን ደግሞ ለአራተኛ ጊዜ ነው የተዘጋው። ይሄኛው ልዩ የሚያደርገው ሳምንት ለሚሆን ጊዜ ሙሉ ለሙሉ በሚባል ደረጃ በተለይ መጀመሪያዎቹን 5 ቀናት መዘጋቱ ነው። ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው። ይሄ ለዜጎች ማቀው እኔ ነኝ ጥሩ፣ ይሄም ቢያነቡ ጥሩ ነው፣ ይሄም ባያዩ መጥፎ ነው እያለ ሶሻል ሚዲያን ኢንተርኔትን በጠላትነት ፈርጆ ዜጎችን ወክሎ የተቀመጠ አካል አይመስልም። ይሄን እኔ የማቀው የሚል አይነት አንድምታ ነው የሚሰጠኝ። ከዛ ባለፈ ግን ዋናነት ኢትዮጵያ ብዙ ዓለም አቀፍ ሕጎች አካል ነች። አሁንም የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ከ2017 ጀምሮ አባሉ ናለች። ከ2009 በፈረንጆቹ አቆጣጠር ጀምሮ ላለፉት ኦልሞስት 10 ዓመታት የተባበሩት መንግስታት በጀነራል አሴምብሊው እና በሂውማን ራይትስ ካውንስሉ የተለያዩ ሪዞሉሽኖች ኢንተርኔት የመጠቀም መብት እንደ ሌሎች መብቶች መታየት አለበት፣ በርካሽ ዋጋ ወይም አፎርደብል በሆነ ሁኔታና በቀጣይነት ስትረስ እያደረገ ኮንቲኒስሊ በምንም ሁኔታ ፖለቲካል አንሬስትም ኖረ በምንም ሁኔታ ኢንተርኔት ሙሉ ለሙሉ መዘጋት የለበትም የሚል ግልጽ የሆኑ ሪዞሉሽኖች በተደጋጋሚ አወጥተው ብዙ ሀገራት ኢንዶርስ ያደረጉት ኢትዮጵያም እንደ ዩናይትድ ኔሽንስ ጀነራል አሴምብሊ አባልነቷ አባል ሁና ይህን ነገር ስታጸድቅ ከርማ አሁን እንደገና እንዲህ ሲዘጉት ለምንም አይነት ህግ የማይጨነቁ የሚፈርሙትን ስማሟቸውን ስምምነቶች ዓለም አቀፍ ስምምነቶችም ደንታም የማይሰጣቸውም እንደ ስርዓት ማለት ነው። መንግስት ብዬ የማስበው ሰው እኔ የማስበው እንግዲህ ያው መንግስት ስልጣኔን ይጎዳል እኔ የፈለግኩትን ነገር ማግኘት አልችልም ብሎ ካሰበ ዜጎች ላይ ምንም አይነት ዳይምጣ ምንም ችግር የለበትም ለመዝጋት። እንደዛ ነው ያን እንድታ ነው የሚሰለኝ።
ዳንኤል፣ እንግዲህ ባለፈው ዘላለምና ስዩም ኢንተርኔት ሲዘጋ የሰጡት አስተያየት ነበረ፣ ተሳታፊያችን ነበሩ የውይይቱ። ዛሬ ዳንኤል አንተን የጨመርንህና አሁን ኢንተርኔት ተከፍቷል። መንግስት ደግሞ ይሄንን ኢንተርኔት የዘጋው ለብሔራዊ ፈተና ተፈታኞች ጥቅም መሆኑን ገልጿልና አሁን ምንድን ነው አስተያየት ያለህ?
አመሰግናለሁ ሰጋብሽ ጽዮን። ምንድን ነው አሁን መጀመሪያ መስተር ያለበት ነገር ፕሪዲክታብሊቲ ተገማችነት መኖር አለበት አንድ የመንግስት አሰራር ውስጥ። ስለዚህ እንደው አሳማኝ ምክንያት የግድ አስገዳጅ ነገር ቢኖር እንኳን ያ ነገር ድንገት አይደለም የተፈጠረው፣ ከቀናት ከሳምንታት ከወራት በፊት ያውቃሉ ይሄ ፈተና እንደሚኖር። ስለዚህ አስቀድመው መናገር ወይ መግለጽ ማለት የሚታወቅ የሚገመት ፕሪዲክተብል የሆነ አሰራር መኖር አለበት በማንኛውም የመንግስት አሰራር ላይ። እዛ ጋር ነው መጀመሪያ ችግሩ የሚጀምረው። ሲቀጥል የፈተና ስርቆትን ለመከላከል ተመራጩ የተሻለው አማራጭ ይሄ ነው ወይ አጠያቂ ነው። ለምሳሌ መንገድ ላይ ዘረፋ ያጋጥማል ተብሎ ዋና መንገዶች አይዘጉም፣ ወይም የአውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም። ልክ እንደዛው ይሄም አንድ የመገናኛ አውታር ነው። በጎ ነገር እንደሚሰራ ሁሉ አሉታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱ የቤት ስራ መስራት አለበት። ወይ ተማሪዎቹን ንቃት ማስጨበጥ ይሁን፣ ወይ ፈተና እንዳይሰረቅ ጥበቃ ማጠናከር ይሁን ዋቴቨር እንጂ መዝጋት እንደ አቅጣጫ ራሱ መታየት የለብን ማለት ሌሎችን አማራጮች ቢያንስ አሟጠሽ መጨረሻ የምትሄጂበት መሆን ያለበት ብዬ ነው የምወስደው። ከዛ ሌላ እዚህ ጋር በተያያዘ ከመንግስት ሰዎች ጋር እንደ አጋጣሚ አሁን ኢንፎርሜሽንና ኮሚኒኬሽን ሚኒስተር ኢንተርቪው አድርጌያቸው ነበረው። በዚህ በተዘጋበት ጊዜ እኛ ኢንተርኔትን ወይ ደግሞ ይሄ መገናኛ ቴሌኮምን እንደ ቅንጦት አይደለም የምናየው፣ እንደ መሰረታዊ አስፈላጊና ኢንፍራስትራክቸር ነው የምንቆጥረው ነው ያሉኝ። ያው ብዙ ጊዜ መንግስት ሰዎችም ይህንን ያንጸባረቁት። ያ ከሆነ ድንገት ተነስቶ መንግስት 10 ቀን ሲዘጋው ብዙ ነገር ነው የሚያበላሸው። እንደ ቅንጦት ቆጥሮት ነው የምትዩ መልሰው ደግሞ እንደገና ፖሊሲ ይዞታቸው የለም ይሄ መሰረታዊ ነገር ነው ቢያም ገጠር እንዲዳረስ ስለምንፈልግ መንግስት ራሱ ነው ይሄን ማስተዳደር ያለበት ይባላል። እኔ እዚህ ጋር ራሱ መሰረታዊ ነው ግጭት ተቃርኖ ይታየኛል። ስለዚህ መንግስት ቴሌኮምን እንደ ቅንጦት ነው የሚቆጥረው ወይስ እንደ መሰረታዊ ነው የሚቆጥረው? እንደ መሰረታዊ የሚቆጥረው ደግሞ ከሆነ ድንገት ተነስቶ 10 ቀን ሊዘጋው አይችልም። ስለዚህ እዚህ ጋር የፖሊሲ አቋሙም ማጣጣም ማጥራት ያለበት መስኛል።
ዳንኤል አመሰግናለሁ። ከሞላ ጎደል ያነሳው ሐሳብ ምን ነገሩ ላይ ትኩረት አርጋለና እስቲ ሲዩም አስቀድሞስ ቢገለጽ ለእንደዚህ አይነት ጉዳይ ኢንተርኔትን መዝጋት ተገቢ ነው ወይ የሚለው ላይ ሐሳብ ስጥ።
በመጀመሪያ ማለት በአጠቃላይ በዚህ በመዝጋቱ ጉዳይ ጋር ተያይዞ አንድ መጨመር የምፈልገው ነገር በጠቅላላው የኛን መንግስት ባህሪ ነው በደንብ የሚያሳየው። አሁን ከፈተና ጋር በተያያዘ ብቻ ሳይሆን ካለፈው አመት ጀምሮ አመትና ሁከት የተነሳባቸው ቦታዎች ሁሉ የኢንተርኔት አገልግሎት እነዛን ቦታዎች ብቻ በመለየት ሲቋረጥ ነበር። ለምሳሌ እኔ ያለሁበት አካባቢ በጣም ለረጅም ጊዜ የኢንተርኔት አገልግሎት እንኳን ቢኖር ማህበራዊ ሚዲያዎችን እንዳንጠቀም አግደን የቆየንበት ነው የሚያሳየው። እና ይሄ በራሱ አንድ የሚያሳየው ነገር ምንድን ነው? እንደ ማንኛውም አምባገነን እንደሆነ መንግስት፣ የእኛም መንግስት የመረጃ አቅርቦት ስርዓቱ ሙሉ ለሙሉ የመቆጣጠር ይሄ የኢንፎርሜሽን ሞኖፖሊ በበላይነት የመቆጣጠር ፍላጎቱን ነው በግልጽ የሚያሳየው የኢንተርኔት መዘጋቱ። ይሄ ካለፈው አመት ጀምሮ ካየነው አንጻር ስንመለከተው ማለት ነው። ሁለተኛ ከዚህ ከፈተና መቋረጡ ጋር በተያያዘ አንድ የሚያሳየው ነገር ምንድን ነው? የተማሪዎቻችንን የወደፊት የትምህርት እድል በሚወስን ጉዳይ ላይ ለሀገሪቱ ትምህርት ጥራት ላይ ከፍተኛ ተጽዕኖ በሚፈጥር ጉዳይ ላይ መንግስት እንደ መንግስት ኃላፊነት እንደሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው። ቅድም እንዳልሽው ቀድሞ መንግስት ይህን ነገር አሳውቆ ቢሆን ምን ለውጥ ይመጣል? እሱ ምንም ሊለውጠው የሚችለው ነገር የለም። ምክንያቱም የፈተናው መውጣት የሚያሳየው በመንግስት ስራና አሰራር ላይ ያለውን ክፍተት ነው። ይሄ ወቅታዊ ፖለቲካዊ ጉዳይ አይደለም። ይሄ ቀላል ጉዳይ አይደለም። ይሄ የሀገራችን አጠቃላይ ማህበራዊ ቀውስ ሊያስከትል የሚችል የወደፊት የወጣቶች የትምህርት እድል የሚወስን የትምህርት ጥራትን ላይ ከፍተኛ ተጽዕኖ የሚፈጥር ጉዳይ እንደመሆኑ ይህንን በዚህ በመንግስት ስራና አሰራር ሂደት ውስጥ የተፈጠረ ችግር እንደመሆኑ መንግስት ይህን ጉዳይ ለይቶ ማስተካከል ነበረበት ነው። ሆኖም ግን መንግስት የወሰደው ምንድን ነው? እንግዲህ ያው ኢንተርኔት አቅርቦት ሙሉ ለሙሉ ማቋረጥ ነው። አንድ እዚህ ጋር መታየት ያለበት ነገር በኢንተርኔት አቅርቦቱ ራሱ በዓለም አቀፍ ደረጃ ቢታይ ከ180 ሀገሮች 173ኛ ደረጃ ነው ኢትዮጵያ ያለችው። የኢንተርኔት አገልግሎት ተጠቃሚ የሆነው ማህበረሰብ እኮ በአጠቃላይ ቢታይ ራሱ 2% አይሞላም። እና ይሄ በሆነበት የአገልግሎት ዋጋው የኢንተርኔት የምንከፍለው ዋጋ እጅግ በዓለም በጣም ውድ ከሚባሉት አንዱ ነው። አቅርቦቱ ደግሞ በዓለም የመጨረሻው ዝቅተኛ ነው። ከእንደገና ደግሞ ስትመጪ የኢንተርኔትን ቁጥጥሩ አሁን በዚህ ኢንተርኔት በመዝጋት ባለፉት 2 ዓመታት እንዳየ ነው ኢንተርኔት በማቋረጥ ነገር የመንግስት ቁጥጥር ከዓለም ደግሞ የመጨረሻው ከፍተኛ እንደሆነ ነው የሚያሳይን። እና ይሄ በቃ መንግስት የመረጃ አቅርቦት ስርዓት ሙሉ ለሙሉ የመቆጣጠር ካለው ፍላጎት የመነጨ ነው ነው። ሁለተኛ ይህን አቋራጭ መፍትሄ ስንወስድ በራሱ ኢንተርኔት አገልግሎትን እንደ መሰረታዊ መብት ለምሳሌ እንደ ኖሮ ያሉ ሀገሮች እንደ መሰረታዊ መብት ነው እንትን የሚሉት። እኛ አንደኛ ከአቅርቦት ራሱ የለንም፣ ሁለተኛ ከዋጋ ከፍተኛ ነው የምንከፍለው፣ ሶስተኛ መንግስት ይህን ነገር እየተከታተለ ነው የሚያቋርጠው። መንግስት የራሱ ስራና አሰራር ችግሮች እዛ ውስጥ የሚታዩ ችግሮችን ከመቅረፍ ይልቅ የእኛን መብትና ተጠቃሚነትን ማቋረጥ የእኛን መብት በሚጥስ መልኩ ማቋረጥ እና በዛ መልክ የሚያደርገው ነገር ነው በግልጽ የሚያሳየው ብዬ ነው ማለት ነው።
ተነስ ፈርኖስ ጃኖህን ልበስ ያገሬ ባህል ይታደሰው ቀሚሱን ቁምታሽን ልበሽ ጭበራሽ ይታይ ፍስፋሽ ተውበሽ ደስ ባርቲ ውርጅና እንዴሽ ስቲ ገስግሰ ተበቅመው ፈረስ ሳንቀል ለፎሮ ድረስ ውህቤ በረሃ ወርደን ካራዳ ጠጁ ሚሞላ ጠላው ይቀዳ የምን መሽቆርመን የምን መቅደርደር ዋንጫው ይነሳ ሁሉም ይጨፍር ግብር ይጠራ ይጣል ፍሪዳ አንድም እንዳይቀር ዘመድ ወይ ባዳ የታል ግራዝማ ሻፊት አውራሪ የወንዶች ቁና የጦሩ መሪ ተነስ ፈርኖሱ ጃኖህን ልበስ ያገሬ ባህል ይታደስ ቀሚሱ ቁታሽን ልበሽ ጭበራሽ ይታይ ፍስፋሽ ተውበሽ አደስ ባሪቲ ውርጅና እኔሽ ስቲ ገስግሰ በበቅለው ፈረስ ሳንቀን ለቶሎ ድረስ እንደ ልማዱ ደሞ እንደ አገሩ ይውጣ ጠመንጃ በሉ ፎክሩ የታል ቀረርቶ የታል ሽለላ ተሰለፍ ከፊት አሁን
የዛሬው የጋቢና ጉዟችን እንግዲህ በዚህ ተጠናቋል። ሄኖክ
አዎ፣ በፌስቡክ አስተያየቶቻችሁን @ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ይህንን ተነስ የሚለውን ዜማ ሌሎቹንም በሙሉ ያቀናበረልን ዲጄ ፋቱ የጋቢና ዲጄ ነው።
ያቀናበረልን ነው የመረጠልን
ያቀነባበረው ሞክቪል ያበረው ሞቅ እያደረገው ነው ያመሸው።
ጭት መሐንዲሱ ደግሞ ፒተር ፒት እንለዋለን አብሮን ነበር።
ወይም በምዕራብ አፍሪካ ፒታ እንለዋለን። እናመሰግናለን። መልካም ምሽት።
ከእኔ በስተቀር የላት ወዳጅ አምጡ መስንቆ ምቱ ከበሮ